የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተው ሁለተኛውና ታሪካዊው ክስ ከዛሬ ማክሰኞ ጀምሮ በአሜሪካ የሕግ መወሰኛ ምክር ቤት በመታየት ላይ ይገኛል። ትራምፕ የተከሰሱት የሕግ አውጪዎቹ የምክር ቤት አባላት የፕሬዝዳንት ባይደንን አሸናፊነት የሚያረጋግጠውን የ2020 ፕሬዝዳንታዊ ምርጫ ውጤት እንዳያጸድቁ ለማስገደድ ከአንድ ወር በፊት ደጋፊዎቻቸው በምክር ቤቱ ህንጻ ላይ ያካሄዱትን የአመጽ ተቃውሞ አነሳስተዋል በሚል ነው። በቪኦኤ ዘጋቢ ኬን ብራድሚር የተዘጋጀውን ሀተታ ደረጃ ደስታ እንደሚከተለው ያቀርበዋል።
የቀድሞ ፕሬዝዳንት ትራምፕን ለክስ ያበቃው ተቃውሞ ወደ ሁከት የተቀየረው 800 የሚደርሱ የአመጹ ተሳታፊዎች የምክር ቤቱን ህንጻ ጠባቂዎች ሰብረው በማለፍ ህንጻውን ከወረሩ በኋላ ነበር። አመጸኞቹ የበር መዝጊያዎችን በመደብደብ መስኮቶቹን በመሰባበር ከፖሊሶች ጋር ግብግብ በመፍጠር ወደ ውስጥ ከገቡ በኋላም የአንዳንድ የምክር ቤት አባላትን ቢሮዎች ዘርፈዋል። በሁከቱም አንድ የምክር ቤቱ ጠባቂ ፖሊስን ጨምሮ 5 ሰዎች ሞተዋል። የጠባቂው ፖሊስ አማማትና በሁከቱ ተሳታፊ ከነበሩት መካከል ከፖሊስ በተተኮሰባት ጥይት ህይወቷ ያለፈው የአንዲት ሴትም ጉዳይ እየተጣራ መሆኑ ተነግሯል። 100 የሚሆኑት የህግ መወሰኛው ምክር ቤት አባላት 50 ዲሞክራትና 50 ሪፐብሊካን በመሆኑ እኩል በተጋሩት ምክር ቤት የአንድ ዙር ብቻ ፕሬዝዳንት በሆኑት ትራምፕ ላይ በቀረበው ክስ ለመስማማት የተለየ ሁኔታ ገጥሟቸዋል። ምክንያቱም ብዙዎቹ የምክር ቤት አባላት እንደ አውሮፓ አቆጣጠር ጥር 6 የተካሄደው አመጽ ሲካሄድ በስፍራው ነበሩ። የራሳቸውን ህይወት ለማትረፍ የተሯሯጡበትም ስለነበር በስፍራው የነበሩ እማኞች ናቸው። ከምክር ቤቱ አባላት በትራምፕ ላይ የጥፋተኝነት ውሳኔውን ለማሳለፍ የሚያስፈልገው ድምጽ 2/3 ነው። 50ዎቹ ዲሞክራቶች ውሳኔውን እንደሚደግፉ ሲታሰብ ከሪፐብሊካን ቢያንስ 17 የሚሆኑት ትራምፕን ተቃውመው ድምጽ መስጠት ይኖርባቸዋል። ትራምፕ ባለፈው አመት የምርጫ ተፎካካሪያቸው በነበሩት በጆ ባይደን ላይ ጥፋት እንዲያፈላልጉ የዩክሬን ፕሬዝዳንትን አግባብተዋል በሚል በተከሰሱበት የመጀመሪያው ተመሳሳይ ክስ በነጻ እንደተሰናበቱ ሁሉ በዚህኛውም ነጻ እንደሚወጡ ይገመታል። ውጤቱ ምንም ይሁን ምን ትራምፕ ከ200 አመታት በላይ በሆነው የአሜሪካ ታሪክ ውስጥ 2 ጊዜ ከስልጣናቸው እንዲሰናበቱ ክስ የተመሰረተባቸው ብቸኛው ፕሬዝዳንት ይሆናሉ። የዩናይትድ ስቴትስ ተወካዮች ምክር ቤት 232-197 በሆነ ድምጽ ፕሬዝዳንት ትራምፕን በጥፋተኝነት እንዲከሰሱ የወሰነው የምክር ቤቱ ህንጻ በውከት ከተናወጠ ከአንድ ሳምንት በኋላ ነው። በዚህ ውሳኔ ትራምፕ አመጹን በማነሳሳት ተጠያቂ ናቸው ካሉት 222 ዲሞክራቶች ጋር የተባበሩት 10 ሪፐብሊካን አባላት ናቸው። ትራምፕ በተከሰሱበት ጉዳይ በአካል ተገኝተው መከላከያቸውን እንዲያሰሙ በዲሞክራቶቹ የቀረበላቸውን ጥያቄ ያልተቀበሉት ሲሆን ያንን ማድረግ የማይጠበቅባቸው መሆኑም ተመልክቷል። ክርክሩን የሚያደምጠው ችሎት አንድ ሳምንት ምናልባትም ከዚያ በላይ ሊቆይ እንደሚችል ተነግሯል። የክስ ሂደቱን የሚመሩት በትራምፕ ላይ የመሰረቱትን ክስ የሚያሰሙት 9 የዲሞክራቲክ ምክር ቤት አባላት ሲሆኑ ብዙዎቹ ቀደም ሲል አቃቢያነ ህጎች የነበሩ ናቸው። ፕሬዝዳንት ትራምፕ በምርጫው የደረሰባቸውን ሽንፈት ለመቀልበስ ደጋፊዎቻቸው በምክር ቤቱ ህንጻ ላይ ጥቃት እንዲያደርሱ በማነሳሳታቸው በተናጠል ተጠያቂ ናቸው በማለት ይከራከራሉ። እንደ አውሮፓ አቆጣጠር ጥር 6 ትራምፕ በዋይት ሃውስ ፊት ለፊት የነበሩ ደጋፊዎቻቸው ወደ ምክር ቤቱ ህንጻ በመገስገስ እጅግ በተቆጣ ስሜት ተቃውሟቸውን እንዲገልጹ ማነሳሳታቸውም ተጠቅሷል። ምንም የተጨበጠ ማስረጃ ሳያቀርቡ ምርጫው የተጨበረበረ መሆኑንም በመናገር ደጋፊዎቻቸውን አስቆጥቶ በማነሳሳት ተከሰዋል። ከአንድ ሰዓት በላይ በፈጀው ንግግራቸው አንድ ጊዜ ብቻ ተቃውሟችንን ሰላማዊና አርበኝነት በተቀላቀለበት መንገድ ማሰማት ይኖርብናል ማለታቸውም ተመልክቷል። ይሁን እንጂ አስከትለውም ሁላችሁም እዚህ የመጣችሁት ምርጫው እንዳይሰረቅ ለመታገል ነው። አገራችን ከበቂ በላይ አይታለች። ካሁን በኋላ ግን በቅቶናል። በኃይል አክረራችሁ መታገል ይኖርባችኋል። አክረራችሁና አምረራችሁ ካልታገላችሁ አገር አይኖራችሁም ማለታቸውም ተሰምቷል። ብዙ ልምድ ያላቸው መሆኑ የተነገረላቸው የትራምፕ ጠበቆች የሆኑት ዴቪድ ሾን እና ብሩስ ካስተር በበኩላቸው ትራምፕ ከአሁን በኋላ ፕሬዝዳንት ስላልሆኑ ከስልጣናቸው ይወገዱ የሚለው ክስ አይመለከታቸውም፣ ስለዚህ ክሱ ህገ መንግስታዊ አይደለም የሚል መከራከሪያ አቅርበዋል። የህግ መወሰኛው ምክር ቤት ግን ይህን መሰሉን ክስ ከዚህ ቀደም በ1876 መስተናገዱን በመጥቀስ ስልጣን መልቀቅ ከሰሩት ወንጀል ነጻ የሚያወጣ ሽፋን አይደለም ይላሉ። ከሁሉም በላይ የተወካዮቹ ምክር ቤት ተከራካሪዎች ትራምፕ ክስ እንዲመሰረትባቸው በተወካዮቹ ምክር ቤት የተወሰነው ገና በስልጣን ላይ ያሉ ስለሆነ መከሰሳቸው አግባብ ነው ይላሉ። የትራምፕ ደጋፊ ከሆኑት መካከል አንዳንዶቹ የክሱ ሂደት ህገ መንግስታዊ አለመሆኑን በመጥቀስ መታየት የለበትም ሲሉ ተከራክረዋል። ይሁን እንጂ ከ50ዎቹ ሪፐብሊካን መካከል 5ቱ ሪፐብሊካኖች ከዲሞክራቶች ጋር በመተባበራቸው ክሱ እንዲታይ ተደርጓል። በሳምንቱ መጨረሻ አካባቢ ችሎቱ እማኞችን አቅርቦ ሊያነጋግር እንደሚችልም ተገልጿል። የትራምፕ ጠበቆች የቀድሞ ፕሬዝዳንት ከተነሳሳው አመጽ ጋር ምንም ግንኙነት እንደሌላቸው የሚያሳዩ በርካታ ማስረጃዎችን ማሰባሰባቸውን ተዘግቧል። የተካሄደ ያለው ነገር የፖለቲካ ቲያትር ሲሆን የተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲና መሰሎቻቸው ለፖለቲካ ጥቅም ሲሉ የሚያካሂዱት ነው በሚል ክሱን ማጣጣላቸውም ተሰምቷል። ዴሞክራቶቹም ተከራካሪዎች በበኩላቸው የምንኖረው በህግ በሚመራ አገር ውስጥ ነው፣ በምርጫ የደረሰባቸውን ሽንፈት መቀበል በማይችሉ ፕሬዝዳንት በሚነሳሳ አመጽና ነውጥ አይደለም። ፕሬዝዳንቱ ለአሜሪካ ህዝብ የገቡትን ቃል ክደው የፈጸሙት ግልጽ ተጠያቂነት አለ ማለታቸውም ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።